ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አንባችቻችን ክፍል 2 ስርጭታችን አሁን ይጀምራል። ከ83 ዓመታት በፊት በ1928 ዓመተ ምህረት ፋሽስት ኢጣሊያ ኢትዮጵያ አገራችንን በወረረችበት ወቅት ህዝባችን ዘርና ሃይማኖትን ሳይለይ እስከ ጥርሱ የታጠቀውን ጠላት በሚገባ መክቷል። ይህን ታላቅ የጀግንነት ተጋድሎ የቼኮስሎቫኪያው ተወላጅ አዶልፍ ፓርለሳክ በስፍራው ተገኝተው በጀግንነት አብረው እየተዋጉ የአይን ምስክርነታቸውን የሚገልጹበትን የሀበሻ ጀብዱ መጽሐፍ ፍረካን ክፍል 8 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት
ክፍል 8 ምዕራፍ 16 የብረት ዝናብ። ጥቅምት 28 ቀን ረፋዱ ላይ ዋናው የራስ ካሳ ጦር አምባላጌ ደረሰ። ሰራዊቱ 3411 ሜትር ከፍታ ያለውን የአምባላጌን ተራራ እንደ ቀለበት እየዞረ ካናዳው እየሸሸ እንደ ምላጭ የሰላው ጥቁር ድንጋይ ባዶ እግሩን እየቆረጠው በሚያገኘው ዛፍ ድንጋይና ቋጠኝ ስር ሁሉ ማረፍ ጀምሯል። ወታደሩ በመንገድ ብዛት በእንቅፋትና በሾፌ ድንጋይ የተጎዳ እግሮቹን ከነጠላው እራፊ ጨርቅ እየቆረጠ በእሳት ይተኩሳል። በጣም የደከመውም ድንገት ባረፈበት ቦታ ያገኘውን ነገር ደገፍ ብሎ ያርፋል። ከላይ ከተራራው ጫፍ አካባቢ በርከት ያሉ ሽሞች በአብዛኛው የታጠቁና ጋሻቸውን በጎሽ ቆዳ ያሳመሩ ጦረኞች አንድ ጠንከርና ደንደን ያለ ሰውነት ያለውን ሹማቸውን አጅበው ወደታች ይንደረደራሉ። እኒህ ቆፍጣናና ልበ ሙሉ ሰው የላስታው ገዥ ደጃዝማች ወርቅነህ ነበሩ። ደጃዝማች ወርቅነህ ራስ ካሳ ካረፉባት ዋርካ ስር እንደደረሱ ተንበርክከው የራስን የጃኖ ጫፍ ከሳሙ በኋላ ተነስተው አንድ ወር ሙሉ ወታደሮቻቸው የገነቡትን ከጠላት መከላከያ ምሽግ በታላቅ ኩራት አሳዩ። አዎ፣ አንድ ወር ሙሉ የገበሬው ወታደር በላስታው ገዥ በልጃዝማች ወርቅነህ መሪነት ከድንጋይና ከቋጠኝ በርከት ያሉ ካቦች ሰርተዋል። ግን ጥቅም ይኖረው ይሆን? እግዚአብሔር ያውቃል ልበል እንጂ እንዳበሾቹ። ልጃዝማች ወርቅነህ በቀኝ የተከሻቸው ጠመንጃቸውን አንግተው ለራስ ካሳ ስለ ጦራቸው ሲያወሩ ላያቸው ሰው የጦር ሰውነታቸውን የሚክድ ማንም ሰው አልነበረም። ብቻ ከወዲያ ወዲህ እየተጀነኑ ስለ ጦራቸው ብዙ አወሩን። አምባላጌ ተራራ ወገብ ላይ ጉብ ካለች ዋርካሰር ራስካሳና በሰሜኑ የኢትዮጵያ ክፍል አሉ የሚባሉ ከፍተኛ ሹሞች ዙሪያውን ገጥመው ተቀምጠዋል። በዚህ ዋርካሰር ዛሬ 40 ዓመት በፊት ታላቁ የጦር ሰው እምዬ ምኒልክም ተቀምጠው ከሹማምንቱ ጋር እንዴት ወደ አድዋ መዝለቅ እንዳለባቸው እድል ያበቃቸው የጦር እቅድ መክረውና ነድፈው አውጥተዋል። እዚህ ዋርካሰር ከዘመናት በፊት በርካታ ገናና የኢትዮጵያ ጦር መሪዎች አርፈው የጦርነት ስልታቸውን ነድፈው ከውጭም ይሁን ከውስጥ ጠላት ጋር ተዋግተው አልፈዋል። ይኸው እነሆ ዛሬም የራስካሳ ጦር በዚህች ዋርካሰር አርፎ የጦርነት ስልት ይነድፋል። የመከላከል ስልት አንድ ከዛሬ 40 ዓመት በፊት በዚህች ዋርካሰር ያለፉ አዛውንት ዛሬም እቺን ዋርካሳ ያዩ በትዝታ 40 ዓመት ተመልሰው ሲተክሱ አየኋቸውና ሁኔታቸው አሳዝኖኝ እኔም ስተክስ አየ ልብ አርግማ ከዛሬ 40 ዓመት በፊት ከምዬ ምኒልክ ጋር ብለው ረጅሙን ታሪካቸውን አጫወቱኝ። እኛ አዛውንት ከዛሬ 40 ዓመት በፊት የምዬ ምኒልክ የጦር መሪ በነበሩት ራስ መኮንን ስር በአምባላጌ ውጊያ ተሳትፈው ነበር። አምባላጌ ከዛሬ 40 ዓመት በፊት ይዟት የነበረውን የጣሊያን ሻለቃ ቶሌሲን ራስ መኮንን እንዲህ ብለውት ነበር። ውድ ወዳጄ ሻለቃ ቶሌሲ፣ ጀግንነትህንና ቆራጥነትህን አውቃለሁና አከብርሃለሁ፣ አደንቅሃለሁ። ይሁን እንጂ በዚህ ጦርነት ትሸነፋለህ። ስለዚህ አምባላጌን ለቀህ ወደ መቀሌ ሽሽ። እንዲህ በሰላም ያለ ጦርነት አምባላጌን ለቀህ ከወጣህ ጦርህ እንደታጠቀ ወደ መቀሌ ሸሽቶ ያለ ችግር እንደሚገባ ቃሌን ሰጥሃለሁ። ወዳጄ ቶሌሲ፣ ያለህን ጦር አውቃለሁ። እኔ 10 እጥፍ ጦር አለኝ እና ኋላ በወታደሮቼ ብትገደል ልቤ ያዝናልና እባክህ አምባላጌን ለቀህ ውጣ ብለው መልእክት ቢልኩበትም ሻለቃ ቶሌሲ ካለቆቼ ተጨማሪ ትእዛዝ ካላገኘው አምባላጌን መልቀቅ አልችልም ብሎ የራስ መኮንንን ልመና ባለመቀበሉ ራስ መኮንን ለሁለተኛ ጊዜ ለሻለቃ ቶሌሲ መልእክት ሲልኩ እንዲህ ብለው ነበር። ነገ ማለዳ ጦሬ ይዘምትብሃል። አሁንም ደግሜ ላሳውቅህ፣ ጦርህን ይዘህ ሂድ፣ ልቤን አታሳዝነው። ሻለቃ ቶሌሲ በድጋሚ የራስ መኮንንን ደግነት ባለመቀበሉ የራስ መኮንን ጦር የሻለቃ ቶሌሲን ጦር ለወሬ ነጋሪ ሳያስቀር አጨደው። በኋላ ራስ መኮንን የሻለቃ ቶሌሲን ሬሳ አስፈልገው ወታደሮቻቸውን ለአንድ ጀግና በሚገባው ክብር እንዲቀብሩት አዘው አይናቸው ያዘለውን እንባ ለማዋት ሲጣጣሩ ታይተዋል። እንግዲህ እንዲህ አይነት የጦር መሪ ያፈራችን አገር ነበር ጣሊያኖች ዛሬም ያልሰለጠነች አረመኔ አገር አድርገው በመላው ዓለም ጉራቸውን የሚነፉት። ጦራችን የአምባላጌን ተራራ ታቅፎና ተንተርሶ መኖር ጀምሯል። አንዳንድ እንደ ነገሩ በችኮላ በየጥሻው ስር ከተወሸቁ ጎጆ ነገሮችም ይጫጫሳል። እኔም ረፋዱ ላይ ከሰፈር ወጣ ብዬ እንዲሁ ሰዋልን የራስ መኮንን ጦር የሻለቃ ቶሌሲን ጦር የዛሬ 40 ዓመት ካጨደበት ስፍራ ደረሱ። አዎ አሁንም በርከት ያሉ ቀለሃዎች እዚህም እዚያም ወዳድቀው ይታያሉ። አንድ ሁለቱን አነሳውና አጋላብጫ ይቼ አፈሩን አራገፍኩና ወደፊት ተፍቼ የሻለቃ ቶሌሲን የቀብር ቦታ ለመፈለግ አስቤ መራመድ ስጀምር በታች ሰፈራችን የሆነ ትርምስ አየውና በፍጥነት እየተራመድ ወደ ሰፈር ተመለሱ። ሰፈር ስደርስ የደጃዝማች ወርቅነ ወታደሮች እየተፋጠኑ ባገኙት ከፍ ባለ ድንጋይ ስር ሁሉ መሸጉ። ግራ ገብቶኝ ወደ ድንኳኔ ስገባ አቶ ተሰማ የመቀሌው ስልከኛ ደውሎ 6 የጣሊያን አውሮፕላኖች እንዳየና 2 አሁን መቀሌን እየደበደቡ መሆኑንና 4 ደግሞ ወደኛ በመንገድ ላይ እንደሆኑ ነገሩኝ። እና እኔም ካዘጋጀኋት አለት ስር ገብቼ ለግማሽ ሰዓት ያህል አንጋጥጬ ሰማዩን ብቃኝም የጣሊያን አውሮፕላኖች ብቅ ሳይሉ ቀሩ። ከምሽጌ ስወጣ ራቅ ካለ ቦታ የቦምብ ፍንዳታ ይሰማል። እንግዲህ ጣሊያኖች በመንገዳቸው ላይ የተቆረጠ የኢትዮጵያ ጦር አግኝተው እየደበደቡ ይሆናል። የአውሮፕላኖቹ መቅረት ሰፈራችንን እንደገና ሞቅ እንድትል አደረጋት። የአውሮፕላኖቹ መቅረት ሰፈራችንን ስላረጋጋ ራስ ጋሳን ከሽማምንቱ ጋር የጀመሩትን ምክር ቀጠሉ። እኔም እንዲሁ ከድንኳኔ ፊት ካሉ ወታደሮች ጋር ሲጫወት ደጃዝማች ወርቅነህ ወደ ድንኳናቸው ስለጋበዙኝ ደጃዝማች ወርቅነህን ተከትዬ ከፍ ብሎ ከአንድ ድብቅ ቦታ ከቆመው ድንኳናቸው ገና ከመግባቴ አሽከራቸው የተለያዩ ምግቦች አቀረበልንና እጃችንን ታጥበን መጎራረስ ጀመርን። አሽከራቸው ለኔና ለደጃዝማች በብርሌ ጠጅ ቀዳልን። ሌሎች በሌላ አልባሌቃ ተቀጥቶላቸው ጠጃችንን እየጠጣን ብዙ ተጫወት። የደጃዝማች ወርቅነህ ጠጅ ከፍተኛ ዝናን በማጥረቡ ለጠጃቸው ብቻ ሲሉ ብዙ ከፍተኛ ሹማምንት በሰበብ አስባቡ ድንኳናቸውን ይጎበኙ ነበር። በጣም ከመሸ በኋላ እየተደናበር ወደ ሰፈር ተመለሱ። ዛሬ ከመቼውም ጊዜ በላይ በጣም ቀዝቃዛ ነፋስ ይነፍሳል። በርካታው ዘር የራስ ጋሳ ሳይቀሩ እዚህም እዚያም እሳት እያነደዱ ይሞቃሉ። ወደ ድንኳኔ ስቃረብ ከኔ ድንኳን ብዙም ሳይርቅ አንድ ከፍ ያለ አዲስ ድንኳን ቆሟል። ዘቦቹም እስከዛሬ ያላየኋቸው ናቸው። እሳት አያነዱም። ዘብ ከመቆሙበት ቦታም ንቅንቅ አይሉም። ሰላምታ ባቀርብላቸውም ምንም መልስ ሳላገኝ ወደ ድንኳኔ ገባሁ። በጣም ይበርዳል። ቢሆንም ገና ገደም ከማለቴ እንቅልፍ ይዞኝ ጥርግ አለ። ማልጄ ተነሳሁና ለሽንት ወጣ ብዬ ስመለስ ትናንት ከጎኔ ድንኳን ጥሎ ያደረው የራስ ጋሳ ሁለተኛ ልጅ ደጃዝማች አበራ መሆኑን ሰማሁ። የደጃዝማች አበራ ዘቦች በሙሉ ወጣቶች ናቸው። ከሁሉም በላይ ከትናንት ማታ ጀምሮ እስካሁን እንደታዘብኩት እነዚህ ከሌላው የኢትዮጵያ ሰራዊት የሚለዩበት ነገር ቢኖር ስነ ስርዓታቸው ነበር። ደጃዝማች አበራ ከ20,000 በላይ የሚሆነውን ጦሩን ይዞ ከሰላሌ ፍቼ ተነስቶ ትናንት ማታ አምባላጌ መድረሱ ነበር። አብዛኛው የራስ ጋሳም ጦር የመጣው ከሰላሌ ነው። እነዚህ የራስ ጋሳ ወታደሮች ከ7 ወር በላይ በመንገድ ላይ ነበሩ። በዚህ ጊዜ ውስጥ አንዳቸውም ከሰላሌ ስለ ቤተሰቦቻቸው የደረሳቸው ምንም ዜና የለም። እናም በደጃዝማች አበራ ጦር መሃል እየተዘዋወሩ ስለ ቤተሰቦቻቸው፣ ስለ ጓደኞቻቸው ደህንነት ይጠይቃሉ። አንዳንድ የድሮ ጓደኞችም ተገናኝተዋል። ደጃዝማች አበራ ገና በወጉ እንኳን ጺም ያላበቀለ ለግላጋ ወጣት ነው። ደጃዝማች አበራ ግማሽ ያህል ጊዜውን በትምህርት በአውሮፓ ትልልቅ ከተሞች ያሳለፈ በመሆኑ አሳምሮ እንግሊዝኛም ፈረንሳይኛም ይናገራል። እንዳየሁት ብዙ መናገር የማይወድ ዝምተኛ ሰው ነው። ቡና በጧት ጠጥቼ ሲጋራዎችም አጫጭሼ የጦር ልብሴን ደበስኩና ወደ ራስ ጋሳ እንግዳ መቀበያ ድንኳን አመራሁ። አንድ ሰዓት በኋላ ደጃዝማች አበራ ጦሩን በአባቱ ዙፋን ፊት ይዞ እንደሚቀርብ ተነገረንና ወደ ተዘጋጀው የሰልፉ ትዕይንት ወደሚታይበት ቦታ አመራን። ከፍቼ ከተማ የተነሳው የደጃዝማች አበራ ጦር በራስ ጋሳ ዙፋን ፊት ለ2 ሰዓት ያህል አለፈ። ደጃዝማች አበራ ጦር በአብዛኛው ፈረሰኛ ሲሆን የጦሩ ፈረሶችም በተለያዩ ደማቅ ቀለሞች ያጌጡና የተሸለሙ ነበሩ። ፈረሰኞችም ከለበሱት የጦር ልብስ በተጨማሪ የዝንጀሮ ጎፈሬ የደፉ ስለነበር ግርማ ሞገስ ጨምሮላቸው ነበር። ይሄው በአመዛኙ በወጣቶች የተገነባው የደጃዝማች አበራ ጦር በአብዛኛው የዘመኑን መሳሪያ የታጠቀ ነበር። የዚህ ጦር የበላይ መኮንኖች በራስ ጋሳ ፊት ቀርበው ለእናት አገራቸው ለመሞት መዘጋጀታቸውን ግማሹ በአማርኛ ግማሹ በኦሮምኛ በምዬ ምኒልክ ስም መሐላ እየገቡ ፎከሩ፣ ሸለሉ። በመጨረሻ በተኩስ ሰፈራችንን አደመቋት። ከዚህ 2 ሰዓት ከፈጀ ትዕይንት በኋላ ወጣቱ ኪሩቤል በራስ ጋሳ ፊት ቀርቦ ሙሶሎኒ 2 ወንድ ልጆቹን ለጦርነት ቢሰጥ የኛ ራስ 3 ልጆቹን ይዞ ቀርቧል። ደጃዝማች ወንደሰን፣ ደጃዝማች አበራልና ደጃዝማች አስፋወሰንን ብሎ በታላቅ ኩራት ተናገረ። ኪሩቤል ያልተረዳው ነገር ቢኖር ሙሶሎኒ በዚህ ሰዓት በሮማ በሞቀ ቤተ መንግስቱ መቀመጡንና ራስ ጋሳ ግን ልክ እንደ መጨረሻው ወታደራቸው ሁሉ መከራና ፍዳቸውን እያዩ እዚህ መድረሳቸውን ነበር። እነሆ 5ኛ ቀናችን ነው ያም ባላጊን ደቡባዊ ክፍል ተንተርሰን ከሰፈርን ኢታሊያን አውሮፕላኖች ሰሞኑን በቅም ሰላላሉና ሰፈርም ለመቃኘት ህዳር 4 ቀን ረፋዱ ላይ ከሰፈር ወጣው። ብዙ ሲተበቅ የነበረው ነጋድራስ ወዳጆና ታማኝ ጓዳቸው ሻለቃ ካሳ ጦር ሰፈራችን ደረሱ። ሁለቱ የጦር ማሪዎች በመቶች ከሚቆጠሩት ወታደሮች ጋር መቀሌን ለቀው ከሽፍቶች ጋር በታላቅ ተጋድሎ እየተዋጉ እዚህ መድረሳቸው ነው። ጀግናው አበራም ጦሩን እንዲጎበኝለት ጋብዞኝ ስለነበር እግረ መንገዴን ወደዚያው ካቶ ተሰማና ከሻለቃ ካሳ ጋር ጥቂት ወታደሮች ጨምረን አመራን። ጀግናው አበራ ጦር የሰፈረው እጅግ አስቸጋሪውን ምዕራባዊውን ያምባላጌን ተራራ ተንተርሶ ስለነበር ወደዚያው ተራራውን እየባጠጥ ወደ ጦሩ ሰፈር ልንደርስ ስንቃረብ ታች ጦራችን ከሰፈረበት ቦታ ጩኸትና ሁካታ ግርግር በዛ። ብዙም ሳንቆይ ወዲያው የነዚያን መከረኛ ኢጣሊያን አውሮፕላኖች ድምጽ ሰማው። ለጊዜው ግራ ገብቶኝ ሰማዩን ሳስስ አንድ የደጃዝማች አበራ ጦር ሻለቃ በእጁ ወደ ታች ወደ ሰፈራችን ዝቅ ብለው የሚበሩ አራት አውሮፕላኖች አሳየኝ። እንደውል ጊዜው ለስለላ የመጡ ስለመሰለኝ ችላ ብዬ ጉዞ እንደጀመርኩ በተደጋጋሚ ዝቅ ብለው በሚበሩ አውሮፕላኖች ላይ መትረየሶች በመንጣጣታቸው የነበሩት በርከት ካሉ አውሮፕላኖች ሁለቱ ተመልሰው የካሳን ጦር የተሸከሙትን የቦምብ ናዳ ያወርዱበት ጀመር። ከታቀፉት ተራራ ትይዩ ከፍ ብለው በንቀት እንደነገሩ የሚጥሏቸው ቦምቦች እታች ሰፈር አቧራውን ያጨሱት ነበር። ምንም እንኳ ሰፈር የአውሮፕላን መቃወሚያ ቢኖርም አውሮፕላኖቹ በቂ ከፍታ ስለነበራቸው ያላንዳች ፍርሃት እየዞሩ ሸክማቸውን አወረዱት። ከዚህ ቀን ጀምሮ እስከ ጦርነቱ ፍጻሜ ድረስ የጣሊያን አውሮፕላኖች የራስ ካሳን ጦር እየተከታተሉ በቀን እስከ 12 ሰዓት በላይ ይደበድቡ ነበር። ከተከለልኩበት ቋጥኝ ስር ሆኜ ሰፈራችን ሲደበደብ በአቅመቢስነታችን ክፉኛ ተናድጄ አንጀቴ እያረረ ሰፈራችን በቦምብ አቧራ ጉም እስክትሸፈን ድረስ በጸጥታ ተመለከትኩ። ከሰፈር ብዙ ርቀን ስለነበር ወደ ደጃዝማች አበራ ሰፈር ቀጠል። በጉዞ ላይ እያለን ከታች ከሰፈር ብዙ የቁስለኞች ዋይታ ይሰማ ነበር። አውሮፕላኖቹ ያደረጉትን አድርገው ወደ ሰፈራቸው እየተመለሱ ሳለ አንዷ የተረገመች ቆርቆሮ ወደ ኋላ ተመልሳ ወደኛ መብረር ጀመረች። አብረውኝ ያሉትን ወታደሮች እንዳይተኩሱ ደጋግሜ ብጮህም ሰሚ አልነበረኝምና አውሮፕላኗ እኛንም መደብደብ ጀመረች። አንድ ከፍ ያለ ቦምብ እኔ ከተጠጋሁት ቋጥኝ 50 ሜትር ርቆ ከፍ ያለ አቧራ አስነሳ። የእድልና የሰከንዶች ጉዳይ ነው። አብራሪው አውቶማቲኩን ቦምብ ማውረጃ ቆልፍ የሚጫንበት ቅጽበት ሁሉ ከፍተኛ ሚና ይጫወት ነበር። ይህን 50 ሜትር ርቆ የወደቀ ቦምብ ከሁለትና 3 ሰከንድ በፊት ቢጥል ኖሮ አናቴ ላይ በወደቀ ነበር። አውሮፕላኗ የቀራትን ሸክም አራግፋብን ከሄደችና ያስነሳቸው አቧራ ከለቀቀ በኋላ ወደፊት ስል አምስት የራስ ካሳ ወታደሮች ጠሩኝና ወደ ታች ተመለስኩ። ብዙ ወታደሮች ከበው እንደ ጉድ አንድ ያልፈነዳ የጣሊያን ቦምብ ይመለከታሉ። ጣሊያኖች ኢትዮጵያን ለመውረር ሲዘጋጁ በገፍ ያስገቡትን ቦምብ በቀላሉና በፍጥነት ወደ መሃል አገር ማስገባት ባለመቻላቸው ወደብ ላይ ለፀሐይና ለሐሩር ተጋልጠው ለወራት በመቆየታቸው ኢትዮጵያ ወታደር ላይ ከሚያዘንቡት የቦምብ ዝናብ ግማሹ ያህል ብቻ ነበር የሚፈነዳው። ምንም እንኳን ራስ ካሳ ያልፈነዱ ቦምቦችን እንዳይነኩ አዋጅ ቢያውጁም የሚሰማ ስላልነበር እነዚህ ያልፈነዱ ቦምቦች ብዙ ሰው ጨርሰዋል። በጉዟችን ቀጥለን ከደጃዝማች አበራ የጦር ሰፈር ደረስ። እስካሁን ካየኋቸው የጦር መሪዎች የደጃዝማች አበራ ለየት ያለ አቀራረብ ነበረው። ከ20 ሺህ በላይ የሆነው ጦሩ በአብዛኛው በወጣቶች የተገነባና ደህና ስነ ምግባር ያለው ይመስላል። የመሪውን ትዕዛዝ ያላንዳች ማንገራገር ይፈጽማል። ደጃዝማች ገና ከሩቅ ሲያይኝ ከድንኳኑ ወጥቶ እንደ ጥንት ጓደኛ አቅፎ ተቀበለኝ። ወደ እንግዳ መቀበያው ድንኳን ስናመራ የሆነ ወጣት ሹም ስላቆመን ከወጣቱ ሹም ድንኳን ገባን። ወጣቱ ግራዝማች ቤቱ ያፈራውን ጥሩ ነገር ሁሉ አቀረበልን። በኋላ ደጃዝማቹ አሽከሮቹን አዞ ከራሱ ድንኳን ብዙ ምግብና ጠጅ ስላመጣ ማምሻውን ከዚያ ወጣት ግራዝማች ትንሽዬ ድንኳን ውስጥ ስንጫወት አመሻሸን። በጫወታችን ብዙ ብዙ ስለ ፓሪስ ቡና ቤቶችና ስለ ሴቶቻቸው ስንጫወት እጃዝማች አበራ በትዝታ ብዙ ርቆ እንደሚሄድ ያስታውቅበት ነበር። አዎ ከብዙ ጊዜ በኋላ ይኸው እነሆ ትንሽ ስለአውሮፓ በአውሮፓ ከኖሩ ሁለት ሰዎች ጋር እጃዝማች አበራና ሻለቃ ካሳ ስጫወት ትንሽ ቀለል ብሎኝ እጃዝማች አበራም ሌሎች ጠባቂ ወታደሮች ጨምሮልኝ ወደ ሰፈሬ ሲልከኝ በጦር ሜዳ እንዳለቃ እንዳዛዥ በምግብ ሰዓት እንደጓደኛ የሆነ ወጣት መሪ መሆኑ ታወቀኝና እያደነኩት ቁልቁል ወደ ሰፈሬ ወረድኩ። ሰፈር ስደርስ የመጀመሪያዎቹን የጦርነት ሰለባዎች እዚህም እዚያም ይቀበሩ ነበር። ስለኛችም ህመማቸውን ዋጣርገው በየድንኳኑ ስር አረፍ ብለዋል። በጣም ለተጎዱት ራስ ካሳ አንድ ሌላ ድንኳን አስጥለው በዚያው መርፌ ወጊ ዶክተራችን ህክምና እየተደረገላቸው ነበር። ራስ ካሳ በዚሁ ምሽት በድጋሚ ያልፈነዱ ቦምቦችን ወታደሮች እንዳይነኩ አዋጅ አስነገሩ። በሁለተኛው ቀን ማለዳ ልጅ ኪሩቤል ወደ ድንኳናችን ጎራ ብሎ ትላንት ሁለት ጓደኞቹ አንዲት ያልፈነዳች ቦምብ አግኝተው ሲመራመሩ የሆነውን ቃል በቃል አጫወተን። ወይ ጉድ! እንዲያው ማን ይሆን የጣለው? እንዲያው ግርም የሚል ብረት እኮ ነው ይላል ከጓደኛሞቹ አንዱ። ማን ይጥለዋል ብለህ ነው? የኛ ሰው እንዳልጣለው ግን ጥርጥር የለውም ይመልሳል ሁለተኛው። ግድ የለህም ወንድሜ፣ ይሄን ብረት የጣለው ፈረንጅ ነው። ግን ደግሞ አንድም ፈረንጅ በዚህ ሲያልፍ አላየንም። የካሳን ፈረንጅ ቢሆን ይህን አይነት ብረት ተሸክሞ ሲዞር አየው የሚል የለም ይላል የመጀመሪያው። ሁለተኛው ረዘም ላለ ጊዜ ብረቱን አገላብጦ ካየ በኋላ ሳቆን ለቀቀው። ምን ሆነ አልጃር፣ እንዳው እንዳበደ ሰው ብቻ አልመሳቅ ይጠይቃል የመጀመሪያው። የሚስቀው ሳቁን እንደምንም አቁሞ አይ እንዲያው ይችን ብረት ማን እንደጣላት ስለማውቅ ነገሩ ቢገርመኝ ነው መሳቄ አለ። አሁንም እንደ መሳቅ እያለና ለጓደኛው በጣቶቹ ወደ ሰማይ እያሳየ ከነዚያ የተረገሙ የጣሊያን አውሮፕላኖች ነው የወደቀው። የታባታቸው እንኳን ወደቀባቸው መናጤዎች አለ በድል አድራጊነት፣ ቢያንስ ይችን ብረት ስለጣሉ እንደተጎዱ በመቁጠር። እውነት አለህ ወንድሜ፣ ልክ ነህ። ከነዚያ ከተረገሙ አውሮፕላኖች ውስጥ ካንዷ መሆን አለበት የወደቀው። ልክ ነህ፣ ልክ ነህ ወንድሜ አለ ደጋግሞ ሁለተኛው። ወዲያው መለስ ብሎ ቦምብም ሊሆን እኮ ይችላል አለ በጥርጣሬ ብረቷን እያያት። አንተ ደግሞ ወገኛ ቢጤ ነህ መሰል። አሁን ማን ሊሞት ይቺ ቁራጭ ብረት ነች እንደዛ ጮሃ አገር ምድሩን የምደበላልቀው? ጉድ እኮ ነው እያለ ለራሱ አጉተመተመ። አዎ ወዳጄ፣ እንዲች አይነት የማትረባ ቁራጭ ብረት ነች ድንገት እየፈነዳች ሰውን፣ ከብቱን፣ አጋሰሱን የምትበጀው። እንዲች አይነት ቁራጭ ብረት አለ ትንሽ በስጨት ብሎ። በትክክል ከአውሮፕላኗ ውስጥ ነው የወደቀው። አየህ ዞሬ እሄዳለሁ ብላ እንዲያው ዘንበል ስትል ይቺ ብረት ተንሸራታ ወድቃባቸው ነው እያለ በእጁ አውሮፕላኗ እንዴት ይቺን ብረት ልጥላት እንደቻለች ያሳየው ሞከረ። ይኸው ተመራማሪ ወጣት በምርምሩ ቀጥሎ በድል አድራጊነት ብረቷን ሲያስተውል ቆየና ፈገግ እያለ እስካሁን በነጠላው ጫፍ ላይ ቆጥሮ የያዛትን ብቸኛዋን ሀብቱን አንዷን ብር ፈታና በቁራጯ ብረት ላይ ባለች ቀዳዳ መሳይ ነገር ላይ ያስቀመጣት። ብሯ በቁራጯ ብረት ጎድጓዳ ቦታ ውስጥ ተስፋፍታ ስትቀመጥ ተመራማሪው አሁን በድል አድራጊነት ስሜት ፈገግ አለና ጓደኛውን እያየ ሌባ ጣቱን አፉ ላይ አድርጎ ጓደኛውን ዝም እንዲል አዘዘው። ጓደኛውም የዚህ ተመራማሪ የምርምር ውጤት ስለገባው እሱም ፈገግ ብሎ ድምፁን አጠፋ። ሁለቱ ጓደኛሞች በቁራጯ ብረት ዙሪያ ተቀምጠው በቁራጯ ብረት ውስጥ ጣሊያኖች ስለደበቁት ነገር ብዛት ሲመራመሩ ቆዩ። በመጨረሻ በቁራጯ ብረት ውስጥ ብሮቹን እንዴት እንደሚያወጡ ብልሃት ሲፈጥሩ፣ ሲያወጡ፣ ሲያወርዱ አንዱን ብልሃታቸው ሳይሳካላቸው ቀረና በመጨረሻ ያችን ቁራጭ ብረት በትልልቅ ድንጋይ ወቅረው ብሮቹን ሊያወጡ ወስነው ብረቷን በትልልቅ ድንጋይ ይወቅሯት ጀመር። ተመራማሪው ልጅ ለሶስተኛ ጊዜ ብረቷን በድንጋይ ሲወቅራት ብረቷ ሰለቻት መሰለኝ ብው ብላ ፈነዳች። ከነዚህ እድለቢሶች ተመራማሪው በቦምቧ በትንትኑ ወጥቶ ሲሞት ሁለተኛ ጓደኛው በትንሹ ቆስሎ ምርምሩ አለቀ። እንግዲህ ይሄው ልጅ ኪሩቤልም የቆሰለውን ጓደኛውን ጠይቆ ሲመለስ ነው ይሄንን እውነተኛ ታሪክ ያጫወተን። ምዕራፍ 17 በእሳትና በጎራዴ። ሌሊቱን ሙሉ እንቅልፍ ባይኔ ሳይዞር ነው ያደረው። በጦር ሰፈራችን በጧት ግርግር ተፈጥሯል። ራስ ካሳ ዳር 5 ቀን ቀኑን ሙሉ ከሹማምንቱ ጋር ሲመክሩ ውለው ያምባላጌን ተራራ ለቀው መቀሌ አጠገብ ለመስፈር ወስነዋል። መቀሌ ከሁለት ሳምንት በላይ በጣሊያኖች እጅ ነች። ከኛ ድንኳን 20 ሜትር እንኳን ሳይርቅ አንድ ቀጭን መንገድ አለ። ይህ መንገድ የመሃል አገሩንና የሰሜኑን እስከ መቀሌ ብሎም እስከ አስመራ ድረስ የሚወስድ ብቸኛ መንገድ ነው። ምሽቱን ሙሉ በርካታ ወታደሮች በዚህ መንገድ እየመጡ ከጦራችን ጋር ይቀላቀላሉ። እነዚህ ጦረኞች ራስ ካሳን ብለው ከሰላሌ የመጡ ናቸው። ራስ ካሳ ይሄ እሳቸውን ብሎ ከሰላሌ የመጣው ጦር ከ40 ሺህ ይበልጣል አሉኝ። እንደኔ ግምት ግን ለጦርነት ብቁ የሆነ ወታደር ብዛት ከ20 እስከ 30 ሺህ ቢሆን ነው። እንደዚያም ሆኖ ጦሩ በአብዛኛው ሙሉ ትጥቅ የለውም። አንዳንዱ መሳሪያ ያለ ጥይት ታጥቋል። ሌላው ሙሉ ዝናር ጥይት ታጥቆ መተኮሻው ጠመንጃ የለውም። ሁለቱንም የታጠቀው ደግሞ ከ20 ወይም ከ30 ጥይቶች በላይ የለውም። ይሄ አዲሱ የሰላሌ ጦር በጨለማ የጦር ሰፈራችንን አጥለቀለቀው። ጨለማው ከአንድ ሜትር በላይ አያሳይም። እንዲህም ሆኖ አንዳንዶቹ የአዲሱ የሰላሌ ጦር አባሎች በጨለማው በራስ ካሳ ጦር መሃል እየተዘዋወሩ ዘመዶቻቸውን ጓደኞቻቸውን ይፈልጋሉ። እርስ በርስ በኢትዮጵያውያን መገናኛ ዘዴ ሬዲዮ ይጠራራሉ። ማለትም የሚፈለገውን ሰው ስም ከፍ ባለ ድምጽ በመጣራት የሚካሄድ ሲሆን ሺዎች የሚቆጠሩ የስም ጥሪዎች ባንድ ላይ ሲካሄዱ አካባቢው ወደ አንድ ትልቅ የገበያ ትርምስ ይለወጣል። እንደዚህም ሆኖ እያንዳንዱ ፈላጊ የተፈላጊውን ስም ጮክ ብሎ ሲጠራ፣ እያንዳንዱ ወታደር ጥሪው ለሱ ይሁን ወይም ለሌላ ጠንቅቆ ያውቃል። አቶ ተስፋዬ፣ አቶ ፈይሳ፣ አቶ ኢብሳ፣ አቶ ተረፋ፣ ምንጊዜም ከተፈላጊውና ከተጠሪው ሰውዬ ስም በፊት የክብር መጠሪያው አቶ መቅረጽ የለበትም። አቶ ቢቂላ፣ እርስ በርስ የማይተዋወቁትም ሰላምታ ይለዋወጣሉ። በታላቅና ከፍ ባለ ድምፅ ወደ አስመራ ሲል ሌሎች በርካታ ድምፆች ተቀብለው፣ ወደ አስመራ ሲሉ የገደል ማሚቴዎች ተቀብለው፣ ሩቅ ቦታ ድረስ ወደ አስመራ የሚለው የእነዚህ የገበሬ ወታደሮች መፈክር ይሰማል። ማልጄ የተነሳው በጣም ይበርዳል። ምስኪን አበሾች ድንኳን ቀርቶ ብርድ ልብስም የላቸውም። እንዴት ይሆን ይህን የሚያንቀጠቅጥ ብርድ የሚችሉት? ከጠዋት ጀምሮ ከራስ ካሳ ድንኳን ጎን ሁሌም በምትቆመው የድንኳን ቤተ ክርስቲያን ዙሪያ ትላልቅ ሹሞች በፈረስ እየመጡ ድንኳኑ አጠገብ ሲደርሱ ከፈረሳቸው ላይ ይወርዱና አሽከሮቻቸው የሚያቀብሏቸውን በግዕዝ የተጻፈ የጸሎት መጽሐፍ ተቀብለው ከድንኳኑ ደጅ ቆመው ይጸልያሉ። እነዚህን ክርስቲያኖች ነበር የፋሽስቱ ፕሮፓጋንዳ ያልሰለጠኑ አውሬዎች የሚላቸው። አቶ ተሰማን እየጠበቅን ነው። ከፊታችን አንድ በጣም ጠባብ የሰርጥ መንገድ ትጠብቀናለች። እናም ያቺ መንገድ ትንሽ ለቀቅ እስክትል ድረስ መጠበቁ አይከፋም በማለት ነበር በትዕግስት አቶ ተሰማንና ጠባቂ ወታደሮቻችንን የምንጠብቀው። ዛሬ እንዲህ የካሳ ጦር በዚህ ጠባብ ሸለቆ ገብቶ ሲርመሰመስ፣ እነዚህ እርኩሶች ቢያገኙት ኖሮ ክፉኛ በጎዱት ነበር። እድለኞች ነን ዛሬ ብቅም አላሉ። እኩለ ቀን ሆኗል። ጦራችን የመጨረሻውን ድንኳን ነቅሎ ከሄደ ቆይቷል እና ሰፈራችን ጭር ብላለች። በጦር ሰፈር ብቻችንን ቀርተናል። እንዲህ ብቻችንን ተቀምጠን አቶ ተሰማን ስንጠብቅ አንድ ወጣት ፊት አውራሪ ወደኛ በፈረሱ እየጋለበ መጥቶ ከፈረሱ ላይ ሳይወርድ ጌቶች እዚህ ምን ትሰራላችሁ አለና መልሳችንን እንኳን ሳይጠብቅ ጌቶች በሉ ቶሎ ቶሎ እያለ ሲወተውት ወታደሮቹ ፈረሶቻችንን ሳናዛቸው አመጡልንና ከዚህ የራስ ካሳ ወጣት ፊት አውራሪ የኋላ ደጀን የፈረሰኛ ጦር መሪ ጋር ተቀላቅለን መጓዝ ጀመር። ይሄ የራስ ካሳ የኋላ ደጀን ፈረሰኛ ጦር አዛዥ ወጣት ፊት አውራሪ ራስ ካሳ ስለሰጡት ትልቅና አስቸጋሪ ኃላፊነት ያጫውተን ጀመር። ራስካሳ ይህን ወጣት ፈረሰኛ ፊታውራሪ ጦራቸውን የኋላ ደጀን ሆኖ ከጠላት እንዲከላከል አዘውት ይኸው ገና ጦር ሜዳ ሳንደርስ ከትግራይ ሽፍቶች ጋር ጦርነት ውስጥ ገብቶ ሌት ተቀን ይዋጋል። በዚህ መልኩ ከዚህ ወጣት ፊታውራሪ ጋር ስንጓዝ ውለን የአምባላጌን ተራራ ወጥተን በስተሰሜን በኩል ቁልቁል መውረድ ጀመርን። ቅድም እንዳልኩት እድለኞች ነን ዛሬ ቀኑን ሙሉ እነዚያ የተረገሙ የጣሊያን አውሮፕላኖች ብቅም ሳይሉ ቀሩ። ዛሬ ቢመጡ ኖሮ ክፉኛ ይጎዱን ነበር። ጀንበር ከጠለቀች የቆየች ቢሆንም አሁንም በጉዞ ላይ ነን። ገና ከራስካሳ የጦር ሰፈር አልደረስንምና በጣም ከመጨለሙ በፊት ጦር ሰፈር ለመድረስ እየገሰገስን ነው። የመንገዳችን በስተምስራቅም በስተምዕራብም በኩል በተደጋጋሚ ተኩስ እንሰማለን። የኋላው እግረኛው ጦራችን ከሽፍቶች ጋር ጦርነት ውስጥ ነው። እኛ በዚህ መልኩ ወደፊት ስንገሰግስ የሆነ አንድ ፈረሰኛ ጦር ወደኛ እየገሰገሰ ነው። ፈረሰኛው ጦር ወደኛ እየቀረበ ሲመጣ የፈረሰኞቹ አለቃ ሲሳደብና ሲራገም ከሩቅ ሰማሁት። በድምፁ ማንነቱን ለይቼ አወቅሁት። የራስካሳ የክብር ዘቦች አለቃ ቀኛዝማች አበበ ነው። ራስካሳ እኛ ከዋናው ጦር ጋር አብረን እንዳልተጓዝን ሲረዱ ቀኛዝማች አበበን እኛን የገባበት ገብቶ ወደ ጦር ሰፈር እንዲያመጣን አዘው ልከውታል። አሁን ጨለማው እየጠነከረ መጣ። ከሁለት ሜትር በላይ ወደፊት ማየት አይቻልም። በግሬ ብሄድ ኖሮ ሁለት እርምጃ እንኳ ወደፊት ሳልሄድ ገደል ገባ ነበር። ብቻ ብልጧ በቅሎ የቀኛዝማች አበበን በቅሎ ኮቴ ተከትላ ያላንዳች ችግር በጥንቃቄ እየወሰደችኝ ነው። ቀኛዝማች አበበ መንገዱን በትክክል ያውቃል። አበሻ አንዴ የሄደበትን መንገድ ምንጊዜም ቢሆን አይረሳም። ከፊት ለፊታችን ትልቅ እሳት ተነስቶ በመንገዱ ያገኘውን ሁሉ በእሳት ላንቃው ይውጠዋል። ሽፍታ የታባቱ ቀኛዝማች አበበ ያማርራል፣ ይራገማል፣ ይሳደባል። አሁን ገና በሰሜን ኢትዮጵያ ስላለው እውነታ መገንዘብና መረዳት ጀመርኩ። የምስራቅ ትግራይ ሰዎች ብዙዎቹ በገዛ ፈቃዳቸው ከራስ ካሳ ጦር ጋር ተቀላቅለዋል። የቀሩት ከቀበሌያቸው ሳይወጡ ቀማኛ ሽፍታ ሆኑ፣ አሊያም ለከዳው ደጃዝማች ኃይለ ሥላሴ ጉግሳ ገብረው የዘገየውንና በጉዞ ላይ ደክሞ ወደ ኋላ የቀረውን የኢትዮጵያ ጦር ሰራዊት ይዘርፋሉ፣ ይገድላሉ። አሁን በትንሿ ጅረት ማይ ሙሽክ ዳርቻ ደርሰናል። ከዚህ የጅረት ዳርቻ ማዶ ላይ ብዙ ርቆ በየድንኳኖች በራፍ ላይ የሚነዱ እሳቶች ያደመቁት ቁጥር ስፍር የሌላቸው ድንኳኖችን ጥሎ የሰፈረው የደጃዝማች ወንደሰን ጦር ሰፈር ይታያል። ከሁለት ሰዓት አድካሚ ጉዞ በኋላ በታላቅ ደስታ ደጃዝማች ወንደሰን በጦር ሰፈሩ ተቀበለን። ደጃዝማች ወንደሰን የእኛን የጦር ቁሳቁስ ጭኖ የሚጓዘው አቶ ተሰማ የት እንዳለ የሚያውቀው ምንም ነገር የለውም። ለምናልባቱ ብሎ አንድ ድንኳን ከሱ ጎን አስጣለልን። ሁለት የራሱ የሆኑ ብርድ ልብሶችም ሰጠን። በደጃዝማች ወንደሰን ድንኳን ራት ተበላንና ጠጅም እስኪ በቃን ከጠጣን በኋላ ትንሽም ብትሆን ድንኳን ውስጥ ገብተን ጤናማ እንቅልፍ ተኛን። በሁለተኛው ቀን ከአቶ ኪሩቤል ጋር ስንገናኝ ብዙ ሰው ገደሉ አለኝ። ማን ገደላቸው ስል ጠየቅኩት። የትግራይ ሽፍቶች ናቸው አለኝ። አስተማሪው አቶ ኪሩቤል ለምን የገዛ ወንድሞቻቸውን ይገላሉ? ሊሆን አይችልም ስል ሁኔታው ሊገባኝ ባለመቻሉ ከአቶ ኪሩቤል ጋር ሙግት ውስጥ ገባው። ከመሃል አገር 6 እና 7 ወር ሙሉ ፍዳውን እያየ ሲጓዝ ከርሞ እዚህ የደረሰው ወንድማቸው የእነዚህን ምስኪኖች ሕይወትና ንብረት ከጠላት ለመከላከል የገዛ ሕይወቱን አደጋ ላይ ጥሎ ቤት ንብረቱን በትኖ መከራውን ባየ ለምን ይገሉታል ስል በድጋሚ አቶ ኪሩቤልን ጠየቅኩት። አብዛኛዎቹ የትግራይ ሰዎች ይህን የተቀደሰ ሐሳብ ይቃወሙታል አለኝና ቀጥሎ አንዳንዶቹ ይሄ ከመሃል አገር የመጣው የአማራና የኦሮሞ ሰራዊት በትግራይ ከከረመ በትግራይ ያለውን አዝመራ ከብትና ፍየል ይፈጀዋል ብለው ይፈራሉ። ሌሎች ደግሞ ጣሊያኖች እስካሁን የወረሩት የትግራይን ግዛት ብቻ ነው እና ትግራይን ከጠላት ለመከላከል ብቸኛ መብት ያለው የትግራይ ሰው ብቻ ነው ብለው ያምናሉ። እነዚህ ከጣሊያኖች ጋር እኛ ብቻ ነን የመዋጋት መብት ያለን ብለው የሚያምኑት በጦርነቱ ልክ እንደ ዋወድዋው ጊዜ ሁሉ እንደሚያሸንፉ እርግጠኞች ናቸው። ታዲያ ከጣሊያኖች ጋር ብቻቸውን በጦር ሜዳ ገጥመው ጣሊያኖችን ድራሻቸውን አጥፍተው ሲያሸልፏቸው በጦር ሜዳ የሚያገኙትን ጠቅላላውን የጦር ሜዳ ምርኮ ለራሳቸው ሊያስቀሩ ያሰቡ ናቸው። ስለዚህ በጦርነቱ የራስ ካሳ ጦር ተገባበት የጦር ሜዳው ምርኮ ከራስ ካሳ ጦር ተርፎ ለኛ ምንም ነገር አይደርሰንም ብለው ይፈራሉ እያለ አቶ ኪሩቤል ስለ ሁኔታው አስረዳይ። ከተሎም ታዲያኖች ይሄንን ችግር ጠንቅቀው ስለሚያውቁ በአማራውና በኦሮሞ ጦር ላይ ትግሬዎች መሳሪያ እንዲያነሱ በሰላዮቻቸው አማካይነት ሲሰብኩና የነገር እሳት ሲቆሰቁሱ እንደከረሙ ጨምሮ ነገረኝ። በሚከተለው ቀን ማለዳ አንድ ብልጣብልጥ ፊት ያለው መላጣ ሰውዬ በራስ ካሳ ድንኳን ፊት ለፊት በፍራት ተውጦ ወዲህ ወዲያ እያለ ሲንቆራጠጥ አየሁት። ሰውዬው ሁኔታ መገረሜን ያየ አንድ የራስ ካሳ ጻፊ ወደ እኔ ጠጋ ብሎ ፈረንጅ ጌታ ይህን መላጣ ትግሬ ታውቀዋለህ ሲል ጠየቀኝና መልሴን ሳይጠብቅ ይሄ መላጣ ትግሬ ካምባላጌ እስከ መቀሌ ድረስ ያለው ግዛት ዳኛ ነው አለኝ። ከዚያም ራስ ካሳ የዚህን መላጣ ዳኛ ልጅ አስረው ነገ ጠዋት በሚውለው ችሎታቸው የሞት ፍርድ እንደሚፈርዱበትም ጨምሮ ነገረኝ። ለምን ስል ግራ ቢገባኝ ጸሐፊውን ጠየቅኩት። ጸሐፊውም ምራቁን በጥላቻ ከተፋ በኋላ የታባቱ ይገባዋል አለኝና በመቀጠል ትናንትና የትግራይ ሽፍቶች በጦራችን ላይ ተኩስ ከፍተው ብዙ ወታደሮቻችንን ከመግደላቸውም በላይ አምስት አጥን ሙሉ ጥይት የጫኑ አጋዘሶችንም ዘረፉን እና ራስ ካሳ በጣም ተናደው የጦር ልከው ይሄንን መላጣ የትግሬ ዳኛ ከነ ልጁ አስመጥተው ካሰሯቸው በኋላ ለዚህ ዳኛ እስከ ጧት ድረስ የተዘረፉትን አምስት አጥን ሙሉ ጥይቶች ከነ አጋሳሶቹ ካላመጣ ልጁን በሞት እንደሚቀጡት አስጠንቅቀው እስከ ነገ ጧት ድረስ የጊዜ ገደብ ሰጥተው ፈቱት አለኝ። በነገታው ጠዋት የዚህን የሚገርም ድራማ ፍጻሜ የማየት እድል ገጥሞኝ ነበር። ወደ ራስ ካሳ ድንኳን ሲሄድ መንገድ ላይ ያንን የትግራይ ዳኛ አምስት አጋሰሶች አምስቱንም ሳጥኖች ሙሉ ጥይቶች እንደተጫኑ እየነዳ ሲሄድ አገኘሁት። በእውነትም እጅግ በጣም ተደነቅኩ። እንዴት የተዘረፈውን ጥይት ማግኘት ቻልክ ስል ከመንገዱ አቆምኩና ጠየቅኩት። መላጣው ዳኛ በዚህ የጦር ሰፈር ቢያንስ የሚያናግረው ሰው ፈረንጅም ቢሆን በማግኘቱ በጣም ተደስቶ ብሶቱን ያጫውተኝ ጀመር። ትናንት ቀኑን ሙሉ በየቀበሌው እየዞርኩ ስጠይቀው በዘረፋው የገዛ ዘመዶቼ እጃቸው እንዳለበት አላወኩም ነበር እና ይኸውልህ ወደ ዘመዶቼ እጄ እስከ ንጋት ድረስ ስሟገት አድሬ ይኸው የዘረፉትን ጥይት ሰጡኝና የልጄን ነፍስ ላተርፍ መጣሁ አለኝ። ቀጥሎም ሁሉም ዘመዶቼ በእኔ ተናደው ከእኔ ጋር አያወሩም ብሎ አጫወተኝ። ይገባኛል። ማንም ሰው ህይወቱን አደጋ ላይ ጥሎ የዘረፈውን ንብረት በገዛ ፈቃዱ ለዘረፈው ሰው አይመልስም። በተለይ በአሁኑ ጊዜ ጥይት መገበባያ በሆነበት ዘመን ሶስት ጥይት አንድ ማስትሬዛ ብር እያወጣ የትኛው ዘራፊ ነው አምስት ትላልቅ ሳጥን ሙሉ ጥይቶች በገዛ ፈቃዱ የሚመልሰው? ማምሻው ላይ እንደ ሁል ጊዜው ሁሉ ሊጎበኘን ለመጣው አስተማሪው አቶ ኪሩቤል ከዳኛው ጋር ያደረግኩትን ንግግር አጫወትኩት። ውሸቱን ነው እያለ በእንዴት ተናገረና እርግጠኛ ነኝ ዋሽቷል። ራስ ካሳም ውሸታም ዳኛ እንደሆነ ስላወቁ ነው ልጁን ያሰሩበት። ይሄ መላጣ ዳኛ ራሱ ነው እነዚህን አምስት አጋሰሶች ከነጭነታቸው የዘረፈው። 40 መግረፍ ነበር እያለ ኪሩቤል ፍጣሙን ተናደደ።
ምዕራፍ 18 ተንቀሳቃሹ ከተማ። ዳር አጋማሽ ላይ የራስ ካሳ ጦር የመጨረሻዋን ድንኳን ካቢያቶ ነቅሎ የጣሊያንን ወራሪ ጦር ሊገጥም ጉዞ ጀመረ። የራስ ካሳ ጦር ርዝመቱ ከ15 ኪሎ ሜትር በላይ ነበር። ጦሩ የአምባላጌን ተራራ ለቆ ወደ መቀሌ ሲገሰግስ ጣሊያኖች በመቀሌና በዙሪያዋ በርከት ያሉ ጥራት ያላቸው ምሽጎች ሰርተው ነበር። እንደ ኢትዮጵያውያን ሰላዮች አባባል ከመቀሌ ከተማ ውጪም በርከት ያሉ የጦር ካምፖች መመስረታቸውንና አንድ የጣሊያን ጦር ወደ ተምቤን ግዛት እየዘለቀ መሆኑን አስረድተዋል። የገበሬ ሰላዮች እንደ ገበሬ ለብሰው ምንም መሳሪያ ሳይዙ በቀላሉ በጣሊያን ጦር ስር ወድቃ ፍዳን ወደምታየው መቀሌ ይገቡና ይሰልሉ ነበር። በመጀመሪያው ቀን ጉዟችን አያቦታ ከመትባል አንዲት ትንሽ መንደር ደረስ። ወዲያው ራስካሳ ካንት የተጠረበ ከሚመስል ገደል ወደ ወገቡ አካባቢ በጣም አስደናቂና ጥሩ ምሽግ ልትሆን የምትችል የተፈጥሮ ዋሻ ሲያገኙ ነበር በዚች ቀበሌ እንደምንሰነባበት የተረዳሁት። በዚያች ዋሻ በየቀኑ እንዳስፈላጊነቱ ከፍተኞቹ የጦር ሹሞች ለምክር ይሰበሰቡ ነበር። እውነቱን ለመናገር እኔ ወደዚያች ዋሻ መሄድ ይቀፈኝ ነበር። ይታያችሁ ካሁን አሁን አንድ ድንጋይ ተፈንቅሎ አለቀልኝ እያልኩ መስጋቱ፣ ከሁሉም በላይ ወደ ዋሻዋ የምትወስደው ጠባቧ መንገድ ምንም እንኳ ወታደሮች ጠራርበው ሊያሰፏት ቢሞክሩም እንኳን ለሰው ለዝንጀሮም ትከብዳለች። ከሁሉም በላይ የገረመኝ ሽማግሌው ራስካሳ በቀን 5-6 እንዳስፈላጊነቱ ያቺን የዝንጀሮ መንገድ ያለ ችግር ይወጡ ይወርዱ ነበር። የራስካሳ ጦር ካለፈው የቦምቡር ጅብኝ ተምሮ እዚያም እዚህም ከየአለቶቹና ከየድንጋዮች ስር ሁሉም ለራሱ ጉድጓድ ይቆፋፍር ነበር። የቦምቡ ድብደባ ሲጀምር የሚደበቅበት ጉድጓድ። ጦራችን የሰፈረበት አዲሱ መንደር ጦሩ እዚህም እዚያም እንደነገሩ በሚቀይሰው ጎጆ በሁለት ቀን ውስጥ ወደ ትልቅና ግዙፍ ከተማ ተለወጠ። ተንቀሳቃሽ ዘላን ከተማ። በሶስተኛው ቀን ራስካሳ ትልቁ የእንግዳ መቀበያቸውን ድንኳን እንዲጥሉ ትዕዛዝ ሰጡ። ዛሬ ታላቅ እንግዳ ይጠብቃሉ። ራስዮም መንገሻል። ራስዮም መንገሻ መተማ ላይ ከደርቡሾች ጋር ሲዋጉ የወደቁት የአጼ ዮሐንስ አራተኛ የልጅ ልጅ ናቸው። የምዕራብ ትግራይ ገዥ የሆኑት ራስዮም መንገሻ ጦርነቱ በተጀመረ ሳምንት የጣሊያኑ ጦር እየገፋ ሲመጣ አድዋን ለቀው መውጣት ተገደው ነበር። እነሆ ከጥቂት ታማኝ ወታደሮቻቸው ጋር ለስድስት ሳምንት በተንቤን ተራራማ ክፍል ተጠግተው የኢትዮጵያን ጦር ሲጠብቁ ከርመው ዛሬ ያ ቀን ደርሶ ወደ ጦር ሰፈራችን ብቅ አሉ። ከጧት ጀምረው የራስካሳ የክብር ዘብ ከድንኳኑ ግራና ቀኝ እንደነገሩ ተሰልፈው ይጠብቃሉ። ቀጥር ላይ መልክተኛው በፈጣን ፈረስ ቀድሞ መጥቶ የራስዮምን መቃረብ አበሰረን። ብዙ ሳይቆይ ጥቂት ፈረሰኞችና ነጭ ሸማ የለበሰው ጦራቸው ላይን እይታ ገቡ። የራስካሳ የክብር ዘብ አዛዥ ቀኝ አዝማች አበበ ወታደሮችን በተጠንቀቅ እንዲቆሙ አዘዛቸው። ወዲያው የጦር ነጋሪቶች ያን አስፈሪ ድምጻቸውን ከገደል ማሚቶ ጋር እየተቀባበሉ ያስተጋቡት ጀመር። ራስዮም እንደደረሱ ከራስ ካሳ ጋር ተሳስመው ተያይዘው ወደ ድንኳን ገቡ። ራስዮምን ካጀቡት በርካታ መኳንንት ጋር አንድ ረዘም ያለና የተጨማደደ ካኪ የለበሰና የጦር ሜዳ ቆብ የደፋ አውሮፓዊ አየው። ሰውየው በፈጣን እርምጃ በቀጥታ ወደ እኔ በመምጣት ኮሎኔል ኮናቫሎቭ እባላለሁ አለና ለሰላምታ እጁን ዘረጋልኝ። ቀጥሎም በፈረንሳይኛ እርሶ እርግጠኛ ነኝ የራስካሳ የጦር አማካሪ ፓርለሳክ ነዎት አይደል አለኝ። መገረሜን ሳልደብቅ እንዴት አወቁ ብዬ ሳልጨርስ ኮሎኔሉ ፋታ ሳይሰጥ ሌሎች የት አሉ ብሎ ጠየቀ። አሁን ይበልጥ ተገርሜ የቶቹ ብዬ ጠየቅኩት። እስከማቀው ድረስ ከአዲስ አበባ ለራስካሳ ጦር 14 አውሮፓውያን መኮንኖችና 7 እንግሊዛዊ ዶክተሮች ተመድበዋል አለኝ ፈጠን ብሎ። ይቅርታ ኮሎኔል፣ ከልቤ እንድስቅ ይፈቀድልኝ አልኩትና እንዳበደ ሰው መሳቅ ጀመርኩ። እንደምንም ሳቄን አፍኝ አንድም ዶክተር በጦራችን እንደሌለና ባለው መርፌ ወጊ ያበሻ ዶክተር ሞቼ በንፈራፈርም እንደማልታከምና ያለነው ብቻኛ አውሮፓውያን እኔና ጓደኛዬ ብራየር ብቻ መሆናችንን ስነግረው ትንሽ ራሱን አወዛውዞ አልፎ አልፎ ብቻውን እየሳቀ ወደ ድንኳን አመራ። መጀመሪያ ብቻዬን ነበርኩ። ቀጥሎ ኮሎኔል ተጨመረና ሁለት ሆነን። ከዚያ ሌላ ሶስተኛ ፈረንጅ መጥቶ ሶስት ሆነን። በስተመጨረሻው የኩባው ካፒቴን አሌሳንድሮ ዴ ፋል የራስ ሙሉጌታ የጦር አማካሪ መጣና አራት ሆነን ሳለ ወደ ጦርነቱ ማለቂያ ግድም ላይ የመጀመሪያው አውሮፓዊ ዶክተር ሹፕለር ከአይርላንዳዊው ካፒቴን ሃይኪ ጋር ሲደርስ ሁለት ሌላ የፖላንድ ተወላጆች በራስ ሙሉጌታ ሰፈር በጣሊያኖች ምርኮ ስር ወደቁ። ጋዜጠኞችና የጦር ሜዳ ዘጋቢዎች ምንም እንኳ በአዲስ አበባ ቁጥራቸው ከ200 በላይ ቢሆንም በሰሜኑ የጦር ሜዳ አንድም አልነበሩም። እስከማቀው ድረስ ወደ ደቡብም የዘለቀ ጋዜጠኛ አልነበረም። ይበልጥ እንዳለ ራስ ካሳ እንግዳ በመቀበያ ተንቀሳቃሽ ሳሎናቸው የክብር እንግዶችን ተቀብለው ከራስ ስዩም ጎን ለጎን ተቀምጠዋል። እኔና ኮሎኔሉም ራሶቻችን ጀርባ ቆመናል። ራስ ካሳም ራስ ስዩምም አጠር ያሉ ንግግሮች ካደረጉ በኋላ በንጉሠ ነገሥቱ ስም ዋንጫቸውን አነሱ። ለዳግማዊ ድል ወደፊት ወደፊት። አዎ ራስ ካሳ በዚያች ምሽት የመጨረሻዋን የሻምፓኝ ሳጥናቸውን መስዋዕት አደረጉ። በዚያ ምሽት ከኮሎኔሉ ጋር ሌሊቱን ሙሉ ስናወራ አደርን። ከዛች ቅጽበት ጀምሮ እድላችን ተሳስራለች። በአንድ ድንኳን ውስጥ አብረን መኖር ጀምረናል። ወደፊት የሚገጥመንን ሁሉ ከጀግናው የኢትዮጵያ የገበሬ ሰራዊት ጋር ለመጋፈጥ ወደፊት እያልን ሁለታችንም አሸለም። ጣሊያኖች ስለ ሁለቱ ራሶች መገናኘት በሰላዮቻቸው አማካይነት ሳይሰሙ አልቀረም መሰለኝ። በነጋታው ከጠዋቱ 2 ሰዓት ላይ ከላይ ከተራራው ጥግ 3 የማስጠንቀቂያ ጥይቶች ተከታትለው ተተኮሱ። ወዲያው ከየገደሉ ስር ነጋሪቶች ድምጻቸውን አስተጋቡ። ብዙም ሳይቆይ በሰማይ ላይ ድምጻቸውን አስቀድመው 3 ነጫጭና ትንንሽ ነጠብጣቦች ታዩ። ቀጥለውም ሌሎች 3 ብቅ ብለው ሰፈራችንን 1-2 ከዞሩ በኋላ የቦምብ ዝናባቸውን ያወርዱብን ጀመር። ከደቂቃዎች በፊት ጸጥታ የሰፈነባትና ሰላማዊዋ መንደራችን በደቂቃዎች ውስጥ ወደ ገሃነም እሳትነት ተለወጠች። ይሄ የገሃነም እሳት በታች ከወንዙ ስር መደዳውን የሚገጡትን የቀንድና የጋማ ከብቶችን አስበርግጎ ነፍስ ያውጪኝ በየአቅጣጫው ደንብረው ሲሮጡ ይታይ ነበር። 1 ሰዓት የፈጀው ይሄ ቦምብ ዝናብ እንደ እድሜ ልክ ረዝሞብን ቆየ። ከ1 ሰዓት በኋላ እነዚያ የተረገሙ የቆርቆሮ አሞራዎች የሞት እሳት መጥፋታቸውን ሲተዉ ከተደበቅኩበት ዋሻ ወጥቼ ኩልኩል እየተንደረደርኩ ስወርድ ሌላ የማስጠንቀቂያ 3 ጥይቶች ተከታትለው ተተኮሱ። ብዙም ጊዜ ስላልነበረኝ ሽቅም መመለሱን ትቼ ከአጠገቤ ካገኘው ትንሽ ቋጠኝ ስር ተወርጉሬ ተኛው። ቋጥኙ ግማሽ አካሌን ስለሸፈነልኝ እግሮቼን ወደ ቁጥቋጦው ውስጥ ወሽቄ ስጠብቅ አንዱ አውሮፕላን ከሌሎች ተለይቶ ወደ እኔ አቅጣጫ በመብረቅ ፍጥነት ይበር ጀመር። ነፍሴ ጉሮሮዬ ውስጥ ተወተፈች። በዚህ ቅጽበት አውሮፕላኑ በእኔ ላይ የሚወድቅና ሞተሮቹ ብትንትኔን የሚያወጡኝ እስኪመስለኝ ድረስ ፈራው። ይሁን እንጂ አብራሪው የሚጥላቸው ቦምቦች የሚወድቁት ከኔ ትንሽ ራቅ ብለው ስለነበር እንደምንም ራሴን አረጋግቼ አውሮፕላኑ እንዳለፈኝ ሽቅብ ወደ አስተማማኙ የራስ ካሳ ዋሻ ገሰገስኩ። ይገርማል፣ ያቺ እንደ ዝንጀሮ እንኳን አስቸጋሪ የሆነች የሰርጥ መንገድ እንዴት እንኳ እንዳለፍኩ አሳላውቅ ራሴን ከራስ ካሳ ዋሻ ውስጥ አገኘሁት። ጣሊያኖች የኢትዮጵያ ወታደሮች ተራራውን ተጠግተው መሽገዋል በሚል ግምት
ሶስቱ የተራራውን አንድ ክፍል ሲደበድቡ ሌሎቹ ሶስቱ ደግሞ ከጀርባ ዞረው የቦምብ ዝናብ ያወርዱበት ነበር። አውሮፕላኖቹ ብዙ ጊዜ ዝቅ ብለው ሲበሩ ከከፍታ ቦታ ላይ በትክክል አብራሪውን ማየት ይቻል ነበር። እኔም ራስካሳ የቋጥኝ ዋሻ ውስጥ ሆኜ አብራሪውን ጣሊያናዊ ሳይ ደሜ ይፈላ ነበር። ብዙ ኢትዮጵያዊ ወታደር እንዲህ ዝቅ ብለው ሲበሩ ብዙም ሳያነጣጥሩ ደጋግመው ይተኩሱ ነበር። ከኛም ዋሻ ብዙ ጊዜ ይተኮስ ስለነበረ አብራሪው ሁኔታውን ተገንዝቦ ዋሻችንን አግድም በአውሮፕላኑ ላይ የተጠመደውን መትረየስ ያከፈከፈብን ጀመር። በዚህ ቅጽበት ሽማግሌው ራስ ካሳ ሳይቀሩ ይተኩሱ ነበር። ከጎኔ የመሸገ አንድ ወታደር ጣሊያኖች ያወረዱብን የመትረየስ ጥይት ከዋሻው ጣሪያ ላይ የሰፈረችው ድንጋይ እጁን ክፉኛ ስለጎዳው ከለበሰው ያደፈ ሸማ እራፊ ጨርቅ ቆርጦ እጁን ያስር ነበር። በዚህ መልኩ በተደጋጋሚ የቦምብና የጥይት ዝናብ ሲያወርዱብን ቆይተው በድንገት አንዷ ቆርቆሮ አሽቆልቁላ መውረድ ጀመረች። በዚህ ቅጽበት የመጀመሪያዋን የጠላት አውሮፕላን የኢትዮጵያ ወታደሮች እንደጣሉ ጥርጥር አልነበረውምና ሁሉም ከመሸገበት ዋሻ ወደ ሰማይ እየተኮሰና እየፎከረ በታላቅ ጩኸት አውሮፕላኗ ወደ ወደቀችበት አቅጣጫ መሮጥ ጀመረ። ራስካሳም ጠመንጃቸውን እንደነገቱ ቁልቁል ተንደረደሩ። እኔም ተከተልኳቸው። ላፍታ ያህል ቆም ብዬ እየፎከረና እንዳንበሳ እያወራ ውድ ጥይቱን እያንጣጣ በደስታ ቁልቁል እንደናዳ ወደ ሸለቆው የሚወርደውን ባለነጩን ሸማ የገበሬ ወታደር ሳይ እጅጉን በጣም ኮራው። እኔም ደስታዬን መቆጣጠር አቅቶኝ ጥርሴን እያፋጨው ወደ ሰማይ እየተኮስኩ ቁልቁል ስንደረደር ሶስት ጥይቶች ተደጋግመው ተተኮሱ። ለጥቆም ነጋሪቶች ከያቅጣጫው ጨዋታቸውን አሰሙ። ይሁን እንጂ የአንድ ናዳ የሚኖግደው ወታደር አልሰማም። እየፎከረና እየጮኸ ወደ ታች ወረደ። የኢትዮጵያው ጦር እንዲህ አጋጫቶ ሲወርድ ሁለቱ አውሮፕላኖች ማንዣበብ ጀመሩ። ቆምኩባት የገደል ጫፍ ላይ ሆኜ ቁልቁል ወደ ታች አያለሁ። አዎ፣ እታች ረባዳ ቦታ ላይ አንድ አውሮፕላን ቆማለች። ብዙ ወታደሮች ከተለያየ አቅጣጫ ወደ አውሮፕላኑ ይሮጣሉ። አንደኛው አብራሪ የአውሮፕላኗን ሞተር ለማስነሳት ከመዘውሯ ጋር ሲታገል፣ ሁለተኛው በአውሮፕላኗ ላይ የተጠመደውን መትረየስ በኢትዮጵያ ወታደሮች ላይ ሲያርከፈክፍ ወታደሮቻችን እንደ ቅጠል ይረግፋሉ። እኛ ተከስክሳለች ብለን የገመትናት አውሮፕላን እንደምንም በግድ ታርፋለች። በዚህ መሃል ሁለቱ አውሮፕላኖች ደርሰው ዝቅ ብለው በመብረር በኢትዮጵያ ወታደር ላይ የሞት ዝናብ ሲያወርዱ አብራሪው ሞተሩን ማስነሳቱ ቀናውና እንደምንም ተንፋቆ ማኮብኮብ በመቻሉ ከጥቂት ጊዜ በኋላ ከተራራው ጀርባ ተሰወረ። እስከ ምሽት ድረስ ወታደሮቻችን ሬሳና ቁስለኛ ሲሰበስቡ አመሹ። መርፌ ወጊው ሐኪማችን ፋታቶ ይዋከባል፣ ያለምንም እረፍ ይሰራል። በርካታ ሴቶች ሰብሰብ ብለው ተቀምጠው አሮጌ ሸማ ለቁስል ማሰሪያ ይቀዳሉ። የዛፉ ስር እንደ ነገሩ ከተገነጠለ ቅርንጫፍ እንጨት በተሰሩ ቃሬዛዎች ላይ ቁስለኞች ተኝተዋል። የሞተው ወደ መቃብሩ ወርዶ ቦታ እስኪለቅ ድረስ ያለምንም ሕክምና ተኝተው ህመማቸውን ውጠው ይጠብቃሉ። በጦር ሰፈራችን በጣም የተጎዳንና ሊድን የማይችል እግር ወይም እጅ መቁረጥ ብሎ ነገር የለም። ለነገሩ ይህን አይነት አስቸጋሪ ህክምና ሊያደርግ የሚችል ሐኪምም የህክምና መሳሪያውም የለንም። ሁለተኛ፣ የአበሻ ወታደር እግሩን ወይም እጁን ከሚቆረጥ ሞትን ይመርጣል። እንደምን የእድሜ ልክ አካለ ጎዶሎ ሆኖ የዘመድ አዝማድ ሸክም ሆኖ መኖር ይቻለዋል? እና ሞትን ይመርጣል። ማምሻው ላይ
ቴሌግራፊስቶቻችን አንቴና ማቆሙ ስለቀናቸው ከአዲስ አበባ ጋር መገናኘት ችለናል። ቀጥለንም ከተለያዩ የአውሮፓ ሀገሮች የሚተላለፉ ድምጾችን ስናዳምጥ ቆይተን ከሮማ የተላለፈ ዜና ሰማን። 18 የጣሊያን ቦምባርደር አውሮፕላኖች ለሁለት ሰዓታት ያህል የራስ ካሳ ጦር የሰፈረበትን አይቦታ የጦር ሰፈር መደብደባቸውን ገልጾ፣ ወደ ዝርዝር ዜናው በመግባት አንድ የጣሊያን አውሮፕላን በኢትዮጵያ ወታደሮች ተመቶ ጦሩ ከሰፈረበት የጦር ሰፈር ራቅ ብሎ ለማረፍ መገደሉንና አንድ የጣሊያን ወታደራዊ ታዛቢ መኮንን መገደሉን አሳወቀ። አብራሪውም ከብዙ ድካም በኋላ የአውሮፕላን ሞተሮቹን ጠግኖ ሞተሩን አስነስቶ መብረር በመቻሉ ወደ ጣሊያኖች የጦር ሰፈር መቀሌ በሰላም መመለሱንና ሌላም ነገር ጨማምሮ አወራ። የተገደለው ወታደራዊ ታዛቢ ካፒቴን ያኔ ከጦርነቱ በፊት በግድ ለራስ ካሳ የሰሜኑን የኢትዮጵያ ክፍል የሚያሳይ ካርታ የሰጣቸው መሆኑን በኋላ ዘግየት ብዬ ተረድቻለሁ። የጣሊያን ጦር ጀነራል ቀርቶ እያንዳንዱ የመቶ መሪ መኮንን ስለ እያንዳንዷ የኢትዮጵያ ተራራ፣ ወንዝ፣ ጅረትና ሸለቆ ትንንሽ መንደሮች እንኳ ሳይቀር የሚያሳይ ካርታ ይዞ ነበር። እኛ ጦር ግን የነበረችው ከትምህርት ቤት ለዚያውም ከጣሊያን ትምህርት ቤት መማሪያ መጽሐፍ ላይ የተቀደደች የአየር ጸባይ ጠቋሚ ካርታ ብቻ ነበር። ያቺ ወድቃለች፣ ተከስክሳለች ብለን የገመትናት አውሮፕላን ስትቻኮል ሁለት ካርታዎች ጥላልን ሄደች። ካርታዎቹ ከአስመራ ከተማ እስከ መቀሌ፣ ከመቀሌ እስከ አምባላጌ ድረስ ያለውን ክፍል ግልጽ አድርገው የሚያሳዩ ነበሩ። ይቺው ካርታ እስከ ጦርነቱ ፍጻሜ ድረስ የነበረችን ብቸኛ ካርታ ነበረች። በጣም ከመሸ በኋላ በአጭር ሞገድ ከፓሪስ የሚተላለፍ ጣቢያ መሳብ ቻልኩ። ከዚያ ጣቢያ የታንጎ የሙዚቃ ሜሎዲ ይንቆረቆራል። እሱም ጣፋጭ የሆነ የዳንስ ሙዚቃ እዚህ በኢትዮጵያ ተራሮች ጫፍ ላይ እንደ ዝንጀሮ ድንጋይ ታቅፎ መስማት በጣም የሚገርም ነገር ነው። እዚያ ፓሪስ ከዚህ ብዙ ርቆ የዘመኑ ወጣት ያለምንም ሐሳብ ታንጎ እየደነሰ ሴቱን እያጫወተ ቢኖውን እየተጎነጨ ሲስቅና ሲጫወት በደስታ ዓለሙን ሲቀጭ የድሜ ኩዮቹ ወይም ታናናሾቹ የኢትዮጵያ ወጣቶች እዚህም እዚያም የሞጣር ያጥራሉ። ቆስለው ህመማቸውን ውጠው ያለምንም ማስታገሻ መድኃኒት ያስታምማሉ። ሰፈርንበት የጦር ሰፈር ዙሪያ የተራቡ ጅቦች ያነፈንፋሉ። አይቺ ምድር ብቻ። የታንጎ ሙዚቃ ሲቆም አጠር ያለ ዜና ቀረበ። የተባበሩት መንግስታት ድምጽ መስጠታቸውንና በጣሊያን ላይ ማዕቀብ መጣላቸውን አሳወቁ። እንግዲህ በጣሊያን እጅ እንድንወድቅ መቼም አይፈቅዱም፣ አያደርጉም፣ ይረዱናል። ከጥቂት ደቂቃዎች በኋላ እኩለ ሌሊት ይሆናል። ህዳር 9 ቀን 1928 ዓመተ ምህረት አለፈች።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።